የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ አርብ ታህሳስ 10 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
ኢትዮጵያ የመጀመሪያ የመሬት ምልከታ ሳተላይቷን ወደ ህዋ አመጠቀች።
ETRSS 1 የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ እንኳን ደስ አለን ለማለት ወዳለሁ።
ETRSS 1 የተሰኘውን ሳተላይት የተመለከተ ዝርዝር ዘገባ ቆየት ብለን እናስደምጣችኋለን።
የአርብ የጋቢና ጥበብ እንግዳም አለን።
መቁራኛ እንግዲህ መቁራኘት የሚለው ሐሳብ ከጥቂት አመታት በፊት በንግስ ዘውዲቱ በአጼ ምኒልክ እንደዚሁም በልጅ ያሱ ዘመን እስከ ኃይለ ሥላሴ ዘመን ድረስ የነበረ የፍትህ ስርዓት ነው።
የቁራኛዬ ፊልም ጸሐፊና አዘጋጅ ዶክተር ሞገስ ታፈሰ ነው። ይዘነው እንመለሳለን።
በማህበራዊ ድረገጾች ላይ የተሰባሰቡ የቮልስዋገን መኪና አፍቃሪዎች በነገው ዕለት በአካል ተገናኝተው ለመተዋወቅ ከቮልስ መኪናዎች ጋር ያላቸውን ትዝታዎች ለመጋራት አቅደዋል። ዝርዝሩን እናስተማማችኋለን።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን
አጫጭር ዜናዎች እናስደምጣችሁ።
ዜናዎቹ ጋር ተመልሰን መተናል። የቻይና ልዑካን ወደ ትግራይ እንዳይሄዱ በፌዴራል መንግስት ተከለከሉ ሲል የትግራይ ክልላዊ መንግስት ከሰሰ። የትግራይ ክልል የህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ለአሜሪካ ድምጽ እንደተናገሩት ከትላንትና በስቲያ ለስራ ጉብኝት የቻይና የሻንሲ ግዛት ልዑካን ከአዲስ አበባ ወደ መቀለ ሊያደርጉት የነበሩትን ጉዞ ከቦሌ ዓለም አቀፍ አውሮፕላን ማረፊያ እንዲመለሱ ተደርጓል ሲሉ ገልጸዋል። ጉዞ የውጭ ጉዳይ ሚኒስቴር የሚያውቀው ነበር ያሉት ኃላፊዋ ይህንን በትግራይ ላይ በተደጋጋሚ የሚደረግ ዘመቻ አካል ነው ሲሉ ጠርተውታል። በጉዳዩ ላይ የውጭ ጉዳይ ሚኒስቴር ምላሽ ለማግኘት በተደጋጋሚ በስልክ ያደረግነው ጥረት አልተሳካም። ዘገባውን ያደረሰን ሙልጌታ ጽባሃ ነው። የምንፈልጋት ኢትዮጵያ በ2032 በሚል ርዕስ የውይይት መድረክ ትላንትና በአዲስ አበባ ተካሂዷል። ይህ የውይይት መድረክ የተዘጋጀው በዴስቲኒ ኢትዮጵያ ኢኒሺየቲቭ ነው። መድረኩ የሀገሪቱን የፖለቲካ ፓርቲዎችና የፖለቲካ መብት አቀንቃኞችን በማቀራረብ የወደፊት የሀገሪቱ ዕጣ ፈንታ ላይ ውይይትን የከፈተ ነው። የትላንትናው መድረክ የብዙሃን መገናኛዎችም ስለ ጉዳዩ ግንዛቤ እንዲኖራቸው ታስቦ የተዘጋጀ መሆኑን የኢኒሺየቲቭ አስተባባሪ አቶ ንጉሱ አክሊሉ ገልጸዋል። የዚህ የዴስቲኒ ኢትዮጵያ ኢኒሺየቲቭ ዋና ዓላማ ሁሉም የሚመኛትን ኢትዮጵያ እንድትኖር በአብሮነትና በመቀራረብ ውስጥ ያለውን የልብ ጆሮ የመክፈት ኃይልን ያመላከተ ነው ሲሉ አቶ ንጉሱ ተናግሯል። በመድረኩ ላይም ከተለያዩ የብዙሃን መገናኛዎች ባለሙያዎችና የኦሮሞ ተፎካካሪ ፓርቲ ተወካዮች ተሳታፊዎች እንደነበሩ ተገልጿል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። በግዙፉ የኬንያ ዳዳብ የስደተኞች ካምፕ የሚኖሩ ሶማሊያውያንና ደቡብ ሱዳናውያን ስደተኞች ኑሮአችንን ለመቀየር እንድንችል የተሻለ የመዘዋወር ነጻነት ልናገኝ ይገባል፣ ከለጋሾችም ቀጣይነት ያለው የመቋቋሚያ ድጋፍ ያስፈልገናል ሲሉ አሳስበዋል። በዚህ ሳምንት ጀኔቫ ላይ በተካሄደው የዓለም የስደተኞች ጉዳይ ጉባኤ ላይ ከተካፈሉ ስደተኞች አንዱ መሐመድ አብዲ ሰላም ባሰማው ንግግር ክፍት በሆነ ወህኒ ቤት ውስጥ ነው የምንኖረው። ተዛውረን ስራ እንዳንፈልግ ህጋዊ ወረቀት የለንም። ነጻነት እንዲሰማን ያለ ፍርሃት እንድንዘዋወር እንፈልጋለን ብሏል። የናይጄሪያ የምክር ቤት አባላት በኢንተርኔት የሚወጡና በማህበራዊ መገናኛዎች የሚዘዋወሩ ንግግሮችን ለመቆጣጠር የታለሙ ሁለት ረቂቅ ህጎች ላይ እየተነጋገሩ መሆናቸው ተገለጸ። የቀረቡት ህጎች ደጋፊዎች የጥላቻ ንግግሮችና የሐሰት ወሬዎችን መዛመት የሚያስወግዱ እንደሆኑ ይናገራሉ። ተቃዋሚዎች ደግሞ የመናገር ነጻነትን ያፍናሉ፣ የመንግስት ፖሊሲዎችን መንቀፍ በወንጀል እንዲያስጠይቅ ያደርጋሉ ብለዋል። በሚቀጥለው የካቲት ወር ካሜሩን ውስጥ በሚካሄደው ክልላዊና ምክር ቤታዊ ምርጫዎች ለመወዳደር የቀረቡ የእንግሊዝኛ ተናጋሪው ክፍለ ግዛት እጩዎች ከተገንጣዮች በኩል በሚሰነዘርባቸው ዛቻና በንብረቶቻቸው ላይ ጥቃት እየደረሰ በመሆኑ ብዙዎቹ ከምክር ቤት አባልነት መልቀቃቸው ተገለጸ። ያንዳንዶቹ እጩዎች ቤቶች ወድመዋል፣ የት እንደደረሱ የማይታወቁም እንዳሉባቸው ተገልጿል። ተገንጣዮቹ ተዋጊዎች የኛ ግዛት በሚሉት እንግሊዝኛ ተናጋሪው የሀገሪቱ ክፍል ምርጫ እንዲካሄድ እንደማይፈቅዱ በማህበራዊ መገናኛዎች ሲያስታውቁ ቆይተዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚው የዕለት ርዕሳችንን እናስደምጣችሁ።
ኢትዮጵያ የመጀመሪያ ETRSS-1 የተሰኘውን የመሬት ምልከታ ሳተላይቷን ወደ ህዋ አመጠቀች። እስክንድር ፍሬው ዝርዝሩን ያሰማናል።
ከባህር ጠለል በላይ 3200 ሜትር ከፍታ ላይ የሚገኘው የእንጦጦ ቅዝቃዜና ብርድ ያልበገራቸው በድቅድቅ ጨለማ የመጡ በዚያ በሚገኘው የመከታተያና ምርምር ማዕከል የተሰባሰቡ ዜጎች ስሜት የዛሬው አጠቃላይ ድባብ መገለጫ ነው።
አብረን እየተጓዝን ነው። እንኳን ደስ አለን። እንኳን ደስ አላችሁ።
72 ኪሎ ግራም እንደምትመዝን የተገለጸው ETRSS-01 ሳተላይት ቻይና ከሚገኝ ማምጠቂያ ጣቢያ ወደ ህዋ የተላከችው ዛሬ ማለዳ ነው። 8 ሚሊዮን ዶላር ወጥቶባታል። አብዛኛው ማለትም 6 ሚሊዮን ዶላሩ በቻይና የተሸፈነ ነው። የዛሬው የደስታ ስሜት መነሻ ግን እንደዚህ አይነት ዝርዝር ነጥቦች አይደሉም። ዋናው ጉዳይ የባለቤትነት የቴክኖሎጂ ሽግግር ጠቀሜታ ይመስላል። ኢትዮጵያ የራሴ የምትላት በስሟ የምትጠራ ሳተላይት ባለቤት ሆናለች። መቆጣጠሪያውንም እዚሁ እንጦጦ ገንብታለች። መሰረቱ ተጥሏል ነው ያሉት ምክትል ጠቅላይ ሚኒስትር ደመቀ መኮንን በእንጦጦ በተዘጋጀው ስነ ስርዓት ላይ ባደረጉት ንግግር።
ETRSS-1 የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ይህ የቴክኖሎጂ ልማትና ለሀገራችን ኢትዮጵያ የዘገየ ካልሆነ በስተቀር እጅግ በጣም ወቅታዊና አስፈላጊ ነው።
ምክትል ጠቅላይ ሚኒስትር ደመቀ መኮንን ለአሜሪካ ድምጽ ሲናገሩም የሳተላይት ባለቤት የሆኑ አገራትን ጎራ የተቀላቀለችው ኢትዮጵያ ከዘርፉ የበለጠ ለመጠቀም እንደምትሰራ አብራርተዋል።
ዞሮ ያው ወደዚህ ደረጃ ደርሶ በመንግስት ፍላጎትና ያው የማይቀረውን ዓለም ከወዲሁ ጀምሮ ብቁ ተወዳዳሪ ለመሆን ስለሆነ ላለውጥና ለማራገብ ስናስብ ከዚህኛው ዘርፍ የሚያስፈልጉን ለዚህ የሚያስፈልግ ማንኛውም ነገር ተግባራዊ ማድረግ በቅርብ መምጣትና እያሰፉ መሄድ ነው። ዛሬ አንድ የመጀመሪያው አለች። ገና ተከታታይ ስራዎች አሉ። ለዚህ የሚያስፈልገው ዋናው የሰው ኃይል ነው። ለዚህ የሚያስፈልግ በጀት የተለያዩ የልማት አጋሮችን ማንቀሳቀስ አያይዞ ስለሆነ አንዱ ቁልፉ መስካችን የኢኔብሊንግ ኤንቫይሮንመንት መፍጠሪያ መንገዳችን ስለሆነ ተሰራበታልኛ።
ሳተላይት ማምጠቅን ጨምሮ ከህዋ ሳይንስ ጋር የተገናኙ ስራዎችን በበላይነት የሚመራው በኢኖቬሽንና ቴክኖሎጂ ሚኒስቴር ስር የሚገኘው የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ነው። ከመንግስት ጎን ለጎንና አንዳንዴም ከመንግስት ቀድመው ግን የህዋ ሳይንስ ዘርፍ ትኩረት እንዲሰጠው የጣሩ ደጋፊዎችን ያፈሩና ወደፊት እንዲራመድ የሰሩ ኢትዮጵያውያን አሉ። በእንጦጦ የተካሄደው ስነ ስርዓት የክብር እንግዳ ምክትል ጠቅላይ ሚኒስትር ደመቀ መኮንን ራሳቸው በተለይ የቀድሞውን ከፍተኛ ባለስልጣን አቶ ተፈራ ዋልዋን በስም ጠቅሰዋል። በአቶ ተፈራ ጥረት የተቋቋመው የኢትዮጵያ ስፔስ ሳይንስ ሶሳይቲ አባል ከሆኑት አንዱ ደግሞ የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ዋና ስራ አስፈጻሚ ዶክተር አረጋ ይርዳው ናቸው። የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ባለቤት የዚህ እንቅስቃሴ ዋነኛ የገንዘብ ምንጭ እንደነበሩ በማስታወስ ይጀምራሉ።
ብዙ ሰዎች ተካፍለዋል ለብዙ አመት። ከእነዚህ ውስጥ አንዱ ሼክ መሐመድ ናቸው። ሼክ መሐመድ ይሄን ኦብዘርቫቶሪ
ሚድሮክ ኢትዮጵያ ግሩፕ ባለቤት ማለት ነው።
ባለቤት ከስር ጀምሮ ክቡር አቶ ተፈራ ዋልዋ ጋር በመሆን የሳይንሱ አካል ናቸው፣ አባል ናቸው።
የኢትዮጵያ ስፔስ ሳይንስ ሶሳይቲን ይደግፉ ነበር።
ይደግፋሉ፣ አባል ናቸው። እኔም አባል ነኝ እና እዚህ ምን ደርሶ ማየታችን እጅግ በጣም ደስ የሚል ነው። ወደፊትም ደግሞ ወጣቶቻችን ይሄን በመጠቀም እውቀቱ ወደዚህ ይመጣል ኖሌጁ ይመጣል እንት እውቀቱ ወደዚህ ይመጣል ያን እውቀት በመጠቀም ደግሞ ወደፊት ማየት የሚገባን ራሳችን ሳተላይት ሰርተን ከዚህ አምርተን የምንተውክስበት ጊዜ ይመጣል ያስባለሁ።
ዶክተር አርጋሱ ለእርሶ ለሙያው ቅርብ ነው ተለዋ ሳይንስ ከዛ አንፃር ምን ክፍተት ነው የምትደፍነው አሁን እቺ ሳተላይት መጠቀች ኢትዮጵያ ውስጥ የነበረው ቀደማውን ለምሳሌ የሰው ሳተላይት ከምንጠቀም የራሳችንን በመጠቀም ብለዋል።
አዎ እንዴት ነው ማንኛውም ኮሙኒኬሽን እንደምታውቀው ከመሬት ሳተላይት ጋር ተገናኝቶ ዲሽ እናሳና ወደ ሰማይ ከሄደ በኋላ እንደገና ከዛ ነጥሮ ነው ኢንፎርሜሽን የምናገኘው
መረጃ የሚገኘው
መረጃ የሚገኘው ከዚህ አሜሪካ አንድ ሰው ጋር በሞባይል ለመነጋገር ብፈልግ ከዚህ የምሰጠው መልእክት ወደ ሰማይ ሄደው ከዛ ደግሞ እንደገና በሳተላይት ወደዛ ተወርሮ ነው። ስለዚህ ሳተላይት ምን ላቸው ከአየር ላይ ተንጠለጠሉት በሙሉ አንዳንዶቹ እንደውም ልትከራያቸው የምትችላቸው ነገሮች አሏቸው እንደ ፖስታ ቤት ማለት ነው። ስለዚህ ከፍተኛ የሆነ ወጪ ያወጣን ነው ያምናለሁ ለአንዳንዶች ለምናረጋቸው ነገሮች ያንን ያስቀርልናል። ሁለተኛ ሳይንቱ ያደገ ይሄዳል መጨረሻ ላይ ሌላው ዓለም እንደሚያደርገው እኛም ወሰማይ ላይ ተመካፈሩ ለድገታችን እጅግ በጣም አስፈላጊ ነው።
ይሄ አንዳንዶች ቦታ ለመያዝ ነው ይላሉ አንዳንዱ አን አክቲቭ ሳተላይት ነው ወይም ስራ መጀመር ነው ወዲያውኑ ይላሉ አሁን ተመጥቀዋል። እርሱ እንደ ባለሙያ ምንድነው አሁን
የለም ቦታ ለመያዝ ማንኛውም ሰው ቦታ መያዝ ይኖርበታል። ከላይ እነዚህ ሰማይ ላይ ያሉ በእያንዳንዳቸው ኦርቢት ይዞራሉ። እኔ በአንድ ጊዜ እንደዚሁ ሼክ መሐመድ የተካፈሉበት አንድ ሳተላይት ደቡብ አሜሪካ ውስጥ እጄ እንደዚሁ ተካፍያሉ ወደ ሰማይ ሲሄድ አንድ የተወሰነ ኦርቢት ላይ ትሽከረከራለች ለእኛ የሚያስፈልገውን ኢንፎርሜሽን ትሰጣለች መሬት ላይ ያሉት እኛ መሀንዲሶች በሚያስፈልገው መልክ ይቆጣጠሯታል። ያው ለምሳሌ ዝናብ በዚህ ቀን ይመጣል ጎርፍ በዚህ ይመጣል ይላል ከሌላ በኩል መረጃ ነበር ብናገኝ አሁን ግን ቀጥታ ራሳችን ማግኘት እንችላለን ማለት ነው። ይሄ እዚህ አይነት ሳተላይት ነው ወደፊት ደግሞ ሌላ አይነት ተደግፎ ያላቸው ሳተላይቶች እያመረቱ ነው ይችላል። ስለዚህ ጅማሮ እጅግ በጣም የሚያስፈልግ ነው። አንዳንድ ሰዎች ምናልባት በአሁኑ ጊዜ ሳይንስ መድረስ ትክክል ነው ወይ ሌላ ችግር የለም ብሎ ያስባሉ። አይደለም ችግር አለኝ ብለህ ሳይንሱ ጋር ትካፈል ማለት አይደለም እና እጅግ በጣም አይን ከፋች ነው ለወጣት
ታዋቂው ድምጻዊ ሚካኤል በላይነህም ከነዚህ የስፔስ ሳይንስ ሶሳይቲ አባላት አንዱ ነው።
ትልቅ ምጣ ብዙ ሰው እንግዲህ ለኛ ምን ያረጋል ይመስልኛል ምክንያቱም ብዙ ያላሟላ ነው ነገር ያለ ይመስላል። ግን እንደዚህ ነው ስራ ሁሉ ነገር ተሟልቶለት አይደለም እና ሳተላይት ላይ ምልከታችንን ራሱ ማድረጉ አንድ ሌላ መስመር ነው። ሁሉም በየዘርፉ እንግዲህ እንደዚህ አይነት ጥረት ሲያደርግ
ETRSS አንድ ሳተላይት በስኬት ህዋ መድረሷንና የኢትዮጵያን ምድር መቃኘት መጀመሯን የኢኖቬሽንና ቴክኖሎጂ ሚኒስቴር በስልክ የጽሑፍ መልእክት አስተውቋል። ETRSS አንድ የተልኮ ሳተላይት መሆኗ የአየር ሁኔታና የግብርና መረጃዎችን እንደምታቀብል ምስሎችንም እንደምትልክም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። በከቅርብ ጊዜያት ወዲህ ተሰርተው የብዙሃን መነጋገሪያ ከሆኑት ፊልሞች መካከል አንዱ ነው ቁራኛዬ። ከሰሞኑ ፊልሙ በሰሜን አሜሪካ ዋሽንግተን ዲሲ ላንድማርክ ሲኒማ በኒውዮርክ ኮሎምቢያ ዩኒቨርሲቲዎች ውስጥም ታይቷል። ከተመልካቾች ጋርም ውይይት ተደርጎበታል። ይህንን የሚመለከቱ ጥያቄዎችን ለማንሳት ከፊልም ጥበብ ጋር የሚዛመዱ ሀሳቦችንም ለመምዘዝ ሀብታሙ ስዩም ከፊልሙ ጸሐፊና አዘጋጅ ዶክተር ሞገስ ታፈሰ ጋር አጭር ቆይታ አድርጓል። ቆይታቸው የሚጀምረው ዶክተር ሞገስ የፊልሙን ይዘት ከሚያብራሩበት ነው።
ቁራኛ የፊልም እንግዲህ ከስሙ ስንነሳ ቁራኛ ከሚለው ሀሳብ ነው የተነሳው። ቁራኛ እንግዲህ መቆራኘት የሚለው ሀሳብ ከጥቂት አመታት በፊት በንግስት ዘውዲቱ በአጼ ምኒልክ እንደዚሁም በልጅ ኢያሱ ዘመን እስከ ኃይለ ሥላሴ ዘመን ድረስ የነበረ የፍትህ ስርዓት ነው። ማህበሩ ራሱ ያሰፈነው በወቅቱ ብዙ እስር ቤት፣ ፖሊስ፣ ጠበቃ የመሳሰለው የህግ ስርዓት ባልተስፋፋበት ሁኔታ ሰው ግን እርስ በርሱ ተጠባብቆ የሚተዳደርበት ራሱ የፈጠረውና ያሰፈነው የህግ ስነ ስርዓት ነው። እንግዲህ በዛ ታሪክ ላይ የምንመለከተው አንድ የቆሎ ተማሪ ያንድ የጭቃሹ ሚስት ያማግጣል። ይደረስበታል ተማሪው የጭቃሹ ይደርስበታል። ጉዳት ከማድረስ በፊት ግን ሰዎች መጥተው ልብሱን ያቆራኙና 15 ቀን ተጉዞ ንግስት ችሎት በዛ ዘመን ዙፋን ችሎት ይባላል። ዙፋን ችሎት ላይ ቀርቦ ተመዋግቶ እንግዲህ ራሱን ነጻ ማውጣት ይጠበቅበታል። ግን ያን ሁሉ የሚሄደው ያቺን በልጅነቱ ያጣትን አንዲት ፍቅረኛውን ለማግኘት ነው። ስለዚህ በአጭሩ ቁራኛ የፍቅርና የፍትህ ቁርኝት የሚያሳይ ፊልም ነው።
በርከት ያሉ ኢትዮጵያ ውስጥ የሚሰሩ ፊልሞች መቼታቸውን በአሁን ዘመን ላይ የሚያደርጉ ናቸው። ዘመናዊውን አኗኗር፣ ዘመናዊውን ሁኔታ ለመዳሰስ የሚሞክሩ ናቸው። አንተ ግን በርካታ ዓመታትን ወደኋላ የተመለሰ ታሪክ ነው መምዘዝ የመረጥከው። ለዚህ ምክንያትህ ምንድን ነው?
ከዘመኑ ይልቅ ያለፈው ታሪክ ማንነታችን በደንብ ይታይበታል፣ ይንጸባረቅበታል ብዬ ነው ማምነው። በዘመኑ ወደዚህ ቅርብ በመጣን ቁጥር በምዕራባውያን አስተሳሰብ ጫና የተፈጠረበት፣ ራሳችንን ያጣንበት፣ አርት ላይም ስንፈልጋት አርት ብዙ ጊዜ የምዕራባውያን ነጸብራቅ አርገን የምንወስድበት እንጂ የራሳችንን ማንነት የማንፈልግበት እየሆነ ይመጣል የሚል የግል እምነት አለኝ። አንዳንድ ጥናቶችም እንደዛ ነው የሚያሳዩት። ስለዚህ በምዕራባውያን ጡጫ ወይም ጫና ያላረፈበት ታሪክ ወደ ኋላ በጣም በቻልነው መጠን በሄድን ቁጥር እውነተኛውን ማንነታችንን፣ ፍልስፍናችንን፣ ባህላችንን እናገኛለን። እዛ ውስጥ ደግሞ አርትንም ራሷን እናገኛታለን። ለዛ ነው እንግዲህ መስዋዕትነት ቢያስከፍልም ትንሽ ወደ ኋላ ቆየት ያለ ታሪክ ማንሳት የፈለግኩት።
በግብረ ሜላት ልበው ነፍስ አይባን አንስት ክሌቲ አኮኑ ነጸር ካላት ይህ አንስት ትንሣኤ ከመቀዳሚ ጠየቀ ካ ነገስ ስለ አረግ ፍርድ ቀጠኒ በወመ ቁራኛ ፍቅር ፈትለ ከማሁ ርኢነ
አንድ አረብ ጨምርበት እጣነ ሞገር እጣነ ሞገር
ፈትለ ፍርድ ቀጠኒ በወመ ቁራኛ ፍቅር ፈትለ ከማሁ ርኢነ
ፍታው።
ወደ ኋላ መለስ ብትልን ባነሳኸው ታሪክ ውስጥ በአጽመ ታሪክ ውስጥ ግን ለዚህ ዘመንም ሰው ለዚህ ዘመንም ተመልካቾች የሚሆን መልእክት ሰንቀህ የተመለስክ ይመስለኛል። በዚህ ፊልም ውስጥ ማስተላለፍ የፈለግከው ዋና መልእክት ምንድን ነው?
እንግዲህ ብዙ ጊዜ ውስጤን የሚጎተጉተኝ ወይም ውስጤን የሚያሸንፈኝ ሀሳብ ትምህርት ቤት ላይ ስንማር የምንማረው በምዕራባውያን ካሪኩለም ነው ወይም ስርዓተ ትምህርት ነው። አስተሳሰባችን ሁሉ እሱ ነው። ግን ጠለቅ ብሎ ላሰበ ሰው ብዙ ምቾት የለውም። በትክክል ማንነታችን ምንድን ነው ብለን ስንጠይቅ በጣም የሚያስገርም ነገር እናያለን። ለምሳሌ የቅኔ ትምህርት ቤት የቆሎ ተማሪ ጎበዜ ቅኔ ተማሪ ነው። ስለ ቅኔ ብዙ ሰው ደንታ የለውም። ግን ቅኔ በጣም የረቀቀ አንድ የስነ ቃል ደረጃ ነው። ሰው ታሪክ ተነግሮት ወይም በዚህ ጉዳይ ላይ ቅኔ ዝረፍ ተብሎ ሳይጽፍ ሳያነብ ስፖንታኔስ ወይም ግብታዊ ሆኖ እዛው አቀነባብሮ በጣም የተመረጡ የተሞረዱ ቃላቶችን ገጣጥሞ ሰምና ወርቅን አንድ ላይ አቀነባብሮ ሁለት መልእክት ያላቸውን ነገሮች ሲገጥምና እዛው ፍልስፍናውን ሲያቀርብ ይሄ በጣም ትልቅ ማስተርፒስ ነው። በውጭው ዓለም ትልልቅ ማስተርፒስ ሰሩ ተብሎ እንደሚባለው ሁሉ የቅኔ ማስተርፒሶች አሉ። ግን ያ እዚሁኛው ማህበረሰብ ውስጥ ያደገና የቆየ የብስለት ደረጃ ነው። ፊልማችን ከዛ መማር አለበት። ፍቅር ፍትህ አንድ ላይ ተቆራኝተው በማሳየት እስቲ ስለ ፍቅርና ስለ ፍትህ ከዛሬ ይልቅ 100 ዓመት ሄደን እንማር፣ ስለ አርትና ስለ ኪነ ጥበብ ከዛሬ ይልቅ ደግሞ 100 ዓመት ሄደን ወደኋላ እንማር ለማለት የሞከርኩት ስራ ነው።
በእንተ ስማ ለማርያም ስለ አቻሩ እግዚአብሔር
ናግባና ገብስ ፈትግልኝ
ገብስ
አለኝ
ነፍሳ አለኝ ከርታታ።
ኢትዮጵያ ውስጥ አሁንም በፖለቲካው ዘርፍ ስናይ የሙግት የንትርክ ነጥብ ነው ታሪክ። በአንጻሩ ደግሞ አንተ ከታሪክ ውስጥ መስማሚያ መነጋገሪያ ዘዝ እየሞከርክ ነው። የታሪኮቹን ትክክለኝነት ለማረጋገጥ ምን ያክል ርቀት ትሄዳለህ?
ብዙ ጥያቄ ነው። እንግዲህ በዋናነት አንድ ታሪክ ሲሰራ፣ እንደዚህ አይነት ታሪክ ላይ የተመሰረተ ነገር ሲሰራ ሪሰርች ያስፈልጋል። እንግዲህ ያው ሪሰርች ነው የሚባለው። ሪሰርች በደንብ መስራት አለብን። ተአማኒነቱን ለማምጣት ንግግሩ ሊሆን ይችላል፣ ጊዜው ሊሆን ይችላል፣ አልባሳቱ ሊሆን ይችላል፣ አስተሳሰቡ፣ ግዝፈቱ ምን ያህል ቦታ ያለው ይችላል። ግን ይህን መሰል ብዙ ህጎች ነበሩ። አውጫጭኝ የሚባል፣ አፈርሳታ የሚባል፣ ሌባ ሻይ፣ ሁሉ ህጎች አሉ። እነዛ ነገሮች በጊዜያቸው ሰርተዋል። አሁን የኔ እምነት እኮ ቁርኝት ለምሳሌ ስለ መቆራኘት ስለሰራው እንደገና ሰው መቆራኘት ይጀምር ለማለት አይደለም። ግን በወቅቱ ሰው እንዴት ነው ልብሱ ተቆራኝቶ የነበረውን ቂም ችሎ አብሮ መሄደው? እዛ ብስለት ላይ እንዴት ደረሰ? ያ በጣም ማንንም ሰው ቆም አድርጎ ያሳስባል። ኢትዮጵያውያን ብቻ አይደለም ወይም አፍሪካውያን ብቻ አይደለም አውሮፓውያን ራሳቸው ቆም ብለው ማሰብ አለባቸው። አንድ ምስራቅ አፍሪካ ውስጥ ያለች አንድ ሀገር ላይ ሰዎች ልብሳቸው ተቆራኝቶ ያኔ ለፍትህ ሲሄዱ ቂማቸውን ትለው በቃ ልብሳቸው ከተቆራኘ ምንም ማድረግ ስለማይችሉ የፍትህ አካል ድረስ ከሄዱ ድረስ ይቻቻላሉ እንጂ አንዱ ሌላውን አይጎዳም። እንዲያውም በዳይ ከሞተ ተበዳይ ስለሚጠየቅ ተጠንቅቆ የተንከባከበው እንዳይሞት አርጎ ነው ፍርድ ላይ የሚወስደው። ይሄ ፊልም ነው ለኔ በየትኛው መልኩ ብንመለከተው። ስለዚህ እንደዚህ አይነት ታሪኮች ነው እኔ ከዚህ ግሎካል ይባላል ከሎካል ተነስቶ ግሎባል የሚሆን ማለት ነው። ግሎባል ዓለም አቀፍ፣ ሎካል ደግሞ ቁንጽል ነው። ግሎካል ይሉታል። ከሎካል ተነስቶ አንዳንድ ነገር ግሎባል ይሆናል። የሁለቱ መርጅ ማለት ነው። እንደዚህ አይነት ሐሳቦችን ነው ብዙ ጊዜ የሚፈልገው። ራሴን ሳለቅ ከራሴ መነሻ ሐሳብ ይዤ ግን በአፍሪካ በኢትዮጵያ ከዛ በአፍሪካ ከተቻለ በዓለም
hello jirjiga hello goday hello qabri dahar hello dagaxbuur hello diridabe hello shimi gabina voa gabina 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 waxaad degaysanaysaan gabina voa gabina gabina gabina
ወደ ተከታዩ ዘገባ ነው የምናልፈው። በማህበራዊ ድረገጾች ላይ የተሰበሰቡ የቮልስ መኪና አፍቃሪዎች በነገው ዕለት በአካል ተገናኝተው ለመተዋወቅ ከቮልስ መኪና ጋር ያላቸውን ትዝታዎች ለመጋራትና ሽርሽር ለማድረግ ማቀዳቸው ታውቋል። በነገው ዕለትም 150 የሚሆኑ ቮልስ አገኖች በአዲስ አበባ ቦሌ ጀምረው በመስመር በመጓዝ ትዕይንት ያሳያሉ። የደራሲ በዓሉ ግርማና የቀዳማዊ ኃይለ ሥላሴ ከስልጣን ሲወርዱ የተጓዙ ፓስቸው ቮልሶችም ተሳታፊዎች እንደሆኑ ተሰምቷል። ኤደን ገረመው ካዘጋጆቹ መካከል ነስረዲን መሐመድን አነጋግራ ተከታዩን ዘገባ ይዛለች።
በኢትዮጵያ የአውቶሞቢል ታሪክ ውስጥ 1901 ከገባቹ ያጼ ምኒልክ አውቶሞቢል በኋላ አውቶሞቢሎች በግለሰቦች እጅ ለመድረስ ከግማሽ ምዕተ ዓመት በላይ ፈጅቶባቸዋል። ከ1950ዎቹ በኋላ መኪኖች ወደ ኢትዮጵያ መግባት ሲጀምሩ የጀርመናዊው ፈርዲናንድ ፖሽ ንድፍ የሆነችው ቢትልስ ቮልክስዋገን የዘመኑ ድምቀት ነበረች። የጀርመናዊው ፈርዲናንድ ፖሽ ንድፍ የሆነችው ቢትል ቮልክስዋገን የዘመኑ ድምቀት ነበረች። ከዚያን ጊዜ ጀምሮ እስካሁን ድረስ በኢትዮጵያ ከተሞች ላይ እየተጓዘች አገልግሎት የምትሰጠው መኪና ታዲያ በማህበራዊ ድረገጾች ላይ የቮልክስዋገን አፍቃሪዎች ስብስብ ኖሯታል። ይህ ስብስብ በነገው ዕለት የቮልክስዋገን ትዕይንት ለማድረግ አቅዷል። ነስረዲን መሐመድ የዚህ የማህበራዊ ድረገጽ ቡድን መስራችና ከፕሮግራሙ አዘጋጆች መካከል አንዱ ነው።
ኦንላይን ባለን ኮሚኒቲ በእድሜ ትልልቅ ሰዎች አሉ፣ ወጣቶችም አሉ፣ እንዲሁም መካኒኮች፣ ቀለም ቀቢዎች፣ ኤሌክትሪሽያኖች፣ ስፖርት መኪና አፍቃሪዎች፣ ተወዳዳሪዎች፣ በጣም ብዙ የመኪናና ስፔሻሊ ከቮልስዋገን ጋር ግንኙነት ያላቸው ብዙ ሰዎች አሉ። እኛ ፐርሶናሊ ጓደኛዬም ዳግምም ለቮልስ ልዩ ፍቅር አለን እና ቮልስዋገን ያላቸው ሰዎች ልዩ አታችመንት ነው ያላቸው ከመኪናው ጋር። ብዙ አመት አብራ ስለምትቆይ እንደ ልጅ ነው ስታየው። በቤተሰብ ውስጥ ከአጎት ከአባት ከእናት እንዲሁም ከአያት እየተወረሰች የምትሄድ መኪናችን ነው። በዛም የተነሳ ትልቅ የሆነ ሴንቲሜንታል ቫሉ አላቸው መኪኖች ከሌሎች መኪኖች በተለየ ሁኔታ እና እኛም ፐርሶናሊ ፍቅሩ ስላለን ኦንላይን ኮሚኒቲ ክሬት አደረግን እና እንዲህ አላሰብንም ነበር በእርግጥ መጀመሪያ ላይ። አሁን እያደገ መጥቶ ሶሻል ሚዲያ ሪቹ ከ200,000 አልፏል የኮሚኒቲው ማለት ነው። ኮሚኒቲ ውስጥ ያሉ ሰዎች አብዛኞቹ ፕሮባብሊ ከ80-90% በላይ ቮልስ አላቸው። ብዙ አይነት ቫሪሽን አለ። አብዛኛው ቢትል ቢሆንም ትራንስፖርተር ያላቸዋሉ፣ ቫሪያንት ያላቸዋሉ፣ ካርመንጊያ አለ። ብቻ የቮልስ መኪና አድናቂዎች ናቸው እኛ ኮሚኒቲ ውስጥ በብዛት የሚገኙት። በተጨማሪም ደግሞ ቮልስ መኪና የሌላቸው ነገር ግን ለመኪና ልዩ ስሜት ያላቸው ሰዎች በኢቨንቱና በኮሚኒቲ ላይ አክቲቭሊ ይሳተፋሉ።
በነገ ዕለት ታሪካዊ የሆኑ ቮልስ ዋግኖችም ተሳታፊ ናቸው።
ለነገርኩሽ ቮልስ ልዩ ታሪክ ነው ያላት እኛ ሀገር ላይ። በኃይለ ሥላሴ ዘመንም በደርግም በኢህአዴግም ዘመን ትነዳለች። የተለያዩ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ለዚች ሀገር ባለውለታ የሚሆኑ ትልቅ ሰዎች ያሽከረክሯታል በምርጫ። አሁንም ብዙ አሉ ታሪካቸው ብዙ ያልተነገረ እና ኢቨንታችን ላይ እነዚያ መኪኖች ጋብዘናል። እንደ ምሳሌ ያህል አቶ በዓሉ ግርማ ደራሲው ሲያሽከረክራት የነበረችው መኪና ትመጣለች። ቀዳማዊ ኃይለ ሥላሴ ከስልጣን ሲወርዱ የተነዳቸው መኪና ትመጣለች። እሷን ቮልስ ብዙ ሰዎች በብላክ ኤንድ ዋይት ስላዩት ነጭ አድርገው ነው የሚያስቧት። ላይት ብሉ ከለር ነው ያላት። እሷም ትመጣለች። እንዲሁም ከአመት በላይ የተነዳች ሌላም ቮልስ አለች። ብዙ ሰዎች ይገኛሉ።
ይህ የቮልስዋገን መኪኖች ትዕይንት ድሮም ዘንድሮም በሚል ርዕስ የሚከናወን ሲሆን የተለያዩ መርሃ ግብሮችን ያካትታል።
ኢቨንቱ የሚዘጋጀው ቦሌ ፍሬንድሺፕ ሱፐርማርኬት ጎን የሚገኘው ፓርኪንግ ኤሪያ ላይ ነው። ቅዳሜ ከሰዓት ግማሽ ቀን ነው የሚዘጋጀው። በመርሃ ግብሩ መሰረት የእርስ በርስ ትውውቅ ፕሮግራም ይኖራል፣ የፎቶግራፍ ፕሮግራም ይኖራል፣ የሚዲያዎች ኢንተርቪው ይኖራል፣ ከሀገር ውስጥም ከዓለም አቀፍ ሚዲያዎችም። ከእነሱ ጋር ቆይታ ካደረግን በኋላ በቦሌ ተያይዘን በመውጣት የመንገድ ላይ ሽርሽር ለማድረግ አስበናል። በቀጣይ ደግሞ ብዙ ስራዎችን ለመስራት አስበናል። ይህንን ኮሚኒቲ እያጠናከረን የተለያዩ ዝግጅቶችን በማዘጋጀት የመኪና ቱር፣ የቮልስ ውድድሮች እና ቮልስ እና ተያያዥ በሆኑ ጉዳዮች ላይ የሶሻል ሚዲያም ኮሚኒቲ እያደገ ሲመጣ የተለያዩ ሀሳቦች መቅረባቸው ስለማይቀር እነሱን እያጠናከረን የምንቀጥል ይሆናል ማለት ነው።
ነስረዲን ቮልስዋገን ኢትዮጵያ የተሰኘውን ይህን የማህበራዊ ድረገጽ እንቅስቃሴ በቀጣይ ህጋዊ ማህበር የማድረግ ሀሳብ እንዳላቸው አጫውቶኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደን ቮልስዋገን መጥተሻል።
በልጅነታችን እንግዲህ ሰፈር ውስጥ ብዙ እናይ ነበረ።
በዝግጅቶቻችን ላይ የሚኖሯችሁን አስተያየት በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም ብላችሁ ኢሜይል አድርጉልን። ጋቢና ቪኦኤ ብላችሁ ደግሞ የኢንስታግራም ገጻችንም ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል።
አድማጮች እንግዲህ የዛሬው የጋቢና ዝግጅታችንን እዚህ ላይ አጠናቀን ልንሰናበት ነው።
ፕሮግራሙን በመምራት አብረናችሁ የቆየነው ጽዮን ግርማና
ኤደን ገረመው ከሞክቢል ያቤሮ ጋር ነበር።
በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። ደህና ደሩ።
ኩን ራዲዮ ሰገሌ አሜሪካቲ